የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆመውም ሲሉ የኬንያው ፕሬዝዳንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዝዳንት ኬንያታ ይህን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው። ፕሬዝዳንቱ በትናንትናው ንግግራቸው በብልሹ አሰራር ላይ እየወሰድኳቸው ያሉት እርምጃዎች ከብዙ ወዳጆቼ ጋር የሚያጣሉኝ ይሁን እንጂ ለሀገር ህልውና ስል እንደምቀጥልበት ነው ብለዋል። ዘጋቢያችን ገልሞ ዳዊት በዋና ከተማዋ ናይሮቢ በሚገኙ ህገወጥ ግንባታዎች ዙሪያ ዘመቻ የተጀመረ መሆኑን ገልጾ በሙስና በተጠረጠሩ የመንግስት ኃላፊዎች ላይም ምርመራው እንደቀጠለ አመልክቷል።
በመላው ዓለም የሀገሮችን ሙስና እንዲሁም የህገወጥ ድርጊቶች ደረጃ የሚያጠናው ትራንስፓረንሲ ኢንተርናሽናል የሀገሮችን ሙስና ደረጃ ሲያስቀምጥ ኬንያን ከ180 ሀገሮች 143ኛ ደረጃ ላይ አስፍሯታል። በኬንያ የተስፋፋው ሙስና የሀገሩን ገቢ በመጉዳት የኬንያን ኢኮኖሚ እድገት ገትቷል ይላል የትራንስፓረንሲ ኢንተርናሽናል ሪፖርት። የኬንያው ፕሬዝዳንት ኡሁሩ ኬንያታ ኬንያ ህዝቦቿን እየጎዳት ካለው ሙስና እንድትላቀቅ ጥረት ላይ ነኝ ባይ ናቸው። በቅርቡ ሁሉም የመንግስት ሰራተኞች ገቢያቸውንና ንብረታቸውን ለመንግስት እንዲያሳውቁ ትዕዛዝ አስተላልፈዋል። ኬንያታ በዋና ከተማ ናይሮቢ በህገወጥ ቦታ የተገነቡ ቤቶች እንዲፈርሱ ትዕዛዝ አስተላልፈዋል። በተለይ ናይሮቢን አቋርጦ በሚያልፈው ናይሮቢ ወንዝ ዳር የተገነቡ ህገወጥ ግንባታዎች በሶስት ወር ጊዜ ውስጥ መፍረስ አለባቸውም ብለዋል። ትላንት በናይሮቢ መንግስታቸው በሙስና ላይ ሊደረግ ስላለው አቋም ሲናገሩ ዘመቻው ብዙ ወዳጆች ቢያሳጣኝም ለሀገር ስል ይቀጥለዋለሁ ብለዋል። ኬንያታ
Over the last few weeks I've lost very many friends, Bishop.
ባሳለፍነው ሳምንታት ብዙ ወዳጆች ከድተውኛል። ብዙ የስልክ ጥሪም ስቀበል ነበርኩ። እንዴት ቁጭ ብለህ ይሄ ሁሉ ሲሆን ትመለከታለህ እያሉ እንዳስቆም የወተውቱኝ ነበር። እኔ ግን ማስቆም እንደማይቻል ነው የነገርኳቸው። መገንዘብ የሚገባን ነገር ይህች ሀገር በሰላም እንድትቀጥል ለፍትህ መቆም አለብን፣ ሙስናንም መዋጋት ይኖርብናል። እንደተባለውም እንግዲህ የአሁኑን ወዳጆቻችንን እንጣ፣ ወደፊት በሄድን ቁጥር ሌላ ወዳጅ እናፈራለንና።
ኬንያታ አክለው ማንኛውም የሀገሩ ዜጋ የምታገለግል ሀገር ለመጪው ትውልድ ማውረስ የመንግስታቸው ዓላማ መሆኑን ተናግረዋል። ባለፈው አርብ የኬንያ ጸረ ሙስና ኮሚሽን የኬንያ መሬት ኮሚሽን ኃላፊ ማህመድ ሷዙሪ ከሙስና ጋር በተያያዘ በቁጥጥር ስር አውለዋቸዋል። ሚስተር ሷዙሪ በቁጥጥር ያዋሉት ከኬንያ ምድር ባቡር ኮርፖሬሽን ዲሬክተር ኢታነስ ማይና እና ሌሎች የሁለቱ መስሪያ ቤቶች አምስት ባለስልጣናት ጋር መሆኑም ታውቋል። ሰባቱ ባለስልጣናት ለነዋሪዎች ሲሰጥ የነበረውን የካሳ ገንዘብ አላግባብ አባክነዋል በሚል ነው የኬንያ የጸረ ሙስና ኮሚሽን ተይዞ እንዲመረመሩ ውሳኔ ያስተላለፈባቸው። ሲቲዝን ቲቪ የተባለ አንድ የኬንያ ቴሌቪዥን ጣቢያ ግንቦት ወር እንዳሳወቀው በኬንያ በዘንድሮ ዓመት ብቻ ከ12 ቢሊዮን ሺሊንግ በላይ የህዝብ ገንዘብ በሙስና ተመዝብረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ እናመሰግናለን። የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን በእጅጉ ጎርቷል ይላሉ የኢራኑ መሪ አያቶላህ አሊ ሁሜኒ። የሶሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር በሚገኘውና የጦር መሳሪያ ማከማቻ መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱ ሰዎች ቁጥር 69 ደርሷል። የሰሜንና የደቡብ ኮሪያ መሪዎች በመጪው ጥር በሰሜኗ ዋና ከተማ ፒዮንግያንግ ለመገናኘት ቀጠሮ ይዘዋል። ባለፈው ሳምንት የኢንዶኔዥያን ሎምቦክ ደሴት በመታው ኃይለኛ ርዕደ ምድር የሞቱ ሰዎች ቁጥር 430 ከዛም በላይ መድረሱ ተገለጠ። ዜናው አበቃ። The Voice of America.
አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። አስተናጋጆቻችሁን ቆንጅታዬና
አዲሱ አበበ ነን። ወደ መጽሔት ክፍለ ጊዜ ከማለፋችን በፊት ወደ ኋላ ከሚቀርቡ ቅንብሮች አንዱን ባጭሩ እናሰማ።
እንግዲህ ቤት ውስጥ ያለውኝ ያው ቤቱ መስታየት ነው። ቤቱን ሲመቱ መስታየቱ መቶ ከራሴ ላይ ያረፈ ራሱ ደም ሆነ። ከዚያ በኋላ ደግሞ በዱላም አንገቴ አካባቢ ጋንጄን መቱኝ። እንደዚህ እየተሽከረከርኩ ወደ ውጭ ስወጣ ደግሞ ውጣት ብዬ ስወጣ ከጋንጄ ላይ አሁንም በድንጋይ ሲሉኝ ባቱ የተደፈው። ከዚህ በኋላ ያለው ሌሎቹ ሮጡ፣ እኔ እዚያው ወድቄ ቀርቻለሁ። እንደሞትኩ ነው ሌሎቹ ሰዎች የሚያስቡት።
መልአከ ፀሐይ አባ ገብረ ጻድቅ ይባላሉ። በኢትዮጵያ ሶማሌ የሀገረ ስብከት በጅጅጋ ምስራቅ ፀሐይ ኪዳነ ምሕረት ከፌዴራል አስተዳዳሪ ናቸው። አነጋግረናቸዋል። ሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ
የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን የመጣ ነው አንመለስም ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲሱ ሊቀመንበር የሚሆኑት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። እስክንድር ፍሬው ቀጣዩን ዘገባ ልኳል።
ነፍጣንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይ የሚመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 አመታት በፊት በሚያዝያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጅቱ ፈጻሚ እኔ ነኝ ሲል ኃላፊነት መውሰዱ ከነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምጽ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው።
ብዙ ለውጦች ታይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች የተለያዩ ሀገራት ክፍሎች እንዲገቡና እንዲቀሳቀሱ ተደርጓል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ፣ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከአንድ ወር በፊት ነበረ ይህንን ነገር ያጸደቀውና ከአሸባሪነት ያወጣል ወደ ሀገራችን መግባት እንደምንችል ተደርጓል። በተለይ ደግሞ ለብዙ አመታት አስርተ አመታት በላይ የት እንዳሉ የማናውቃቸው የኦብነግ ከፍተኛ አመራር እስረኞች ተለቀዋል እና በሺር መፍታት እና አዲስ ሙሴ ተለቋል። ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድችል ያንም ውሳኔ አስተላልፈናል።
ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል? አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት?
እኛ እኮ አንመለሰም። ሻንጣችን ይዘን ነው ያመጣነው። ከዚህ ወይም ከሀገር ውጭ ሆነ ስታገር እንደማያወጣ ነው እኛ እንትን የምንለው። አያወጣም ደግሞ ህዝባችን ውስጥ ሆነን ነው መታገል ያለብንና ለመብታቸውና ህዝባችን ውሳኔ እዚህ ውስጥ ሆነን ነው መታገል ያለብን። ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድነው የድርጅቱ ሶስተኛ መስረተ ጉባኤ። ወደ 300 በላይ አባላት ከተለያዩ ሀገራት ተወጣጥቶ መዛ የተገናኙ የወሰነው ውሳኔ በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የድርጅቱ ውሳኔ ነው። እሱም ተግባር ላይ እናውለዋለን።
የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለሀገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ካሳሁን ጎፌ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው።
እንግዲህ መንግስት በሀገራችን የዴሞክራሲ ምህዳሩ መጥበቡን በስፋት ከገመገመ በኋላ በሀገር ውስጥም ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊ እና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርቧል። ይህንን ጥሪ ተከትሎ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በተቋቋመ ምክር ቤት ሽባሪ ድርጅትነት እንዲፋቅተርቆ ፍረጃው እንዲነሳ ተደርጎ ሆነ ግን ከመንግስት ጋር ያለው ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ ሊገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና ለጥሪው በጎ ምላሽ ከመስጠት ወደ ሀገር ለመግባት ወስኗል። ትናንትና ማታ የኦብነግ ቃል አቀባይና ከሳቸው ጋር ያሉ ሌሎች የሶስተኛ ኮሚቴ አባላት ወደ ሀገር ገብተዋል።
ተኩስ አቁሙ ዩኒላተራል ነው የሚለው የተናጠል ነው የሚለው የኦነግ የተኩስ አቁም፣ ይህ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በአጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል እና ይሄ እንዴት ነው የምታየው? በእናንተ
ዝርዝር ስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጠል ተኩስ ማቆም ስምምነት አውጆ ወደ ሀገር እየገባ ያለው ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞ የራሱን አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመሰ ገርሳቶን ዜጎቿ ለዚች ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ተነሽውን እያደነቅን፣ በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ ምጃዎች ኖሮ ነው የሚሆነው።
አሰራሳን ድርድር ስምምነቱ ላይ ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው? ውይይቶች ነበሩ? ውስጡን የተካሄዱ የተፈረሙ አሉ?
በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብሮ ነው የገቡት። ሀገር ውስጥ ይገቡ ግን ውይይቶች ይኖራቸዋል ከመንግስት ጋር ከነሱ ፓርቲ ጋር የሚመለው ጉዳይ ላይ ቀጣይ ውይይቶች እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ክልሉን ከሚመራው ገዢ ፓርቲ ሶዴፓ ጋር በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚመቻቸው የሚሆነው
ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን ኦብነግን ጨምሮ ወደ አገር ውስጥ ገቡ ይባልና ሌሎች ሰዎች ውጭ አሉ፣ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ተጣጋቦች እነሱ ነበር ከዚህ በፊት። አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ ዓመታት ውጭ ሆኖ በትጥቅ ትግል አማራጭ ነው ሲሉ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን?
በደንብ እንችላለን። ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ። ሁለተኛው ቀን ወደ ሀገር ነው የገባው የመስሉ ካምቡድና አባላት ናቸው። የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲ ወደ ሀገር የሰላም መንገዱ መርጦ ገብቷል ብሎ ማለት ነገር የሚያስደስት ሁኔታ ነው ያለው።
ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ ሶዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሃን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ካሳሁን ጎፌ ይህንኑ ነው ያንጸባረቁት።
እንግዲህ የኢትዮጵያ የተደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለኢትዮጵያ የሚታወቅ ጉዳይ ሆኖ እንደ ፌዴራል መንግስት ክልሉ ሰላም እንዲሆን፣ ክልሉ እንደየትኛው ነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል። ያን ለማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ኢሶዴፓ ላጋጠመው ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይ አንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ነው። በማዕከላዊ ኮሚቴ ደረጃ የአመራር ሽግሽግም አድርገው ክቡር አቶ አህመድ ሺዴን የኢሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወሰደው ብሎ መገምገም ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሷል። ቀጣይ ማረጋጋትና መልክ የማስያዝ ስራዎች ግን ኢሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው።
አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሺዴ ከሶማሌ ክልል ገዢ ፓርቲ ሶህዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደቀጣው ዘገባ እናልፋለን። በነገራችን ላይ ትናንት ሻሸመኔ ጀዋርን ለመቀበል በወጣ ህዝብ መካከል በደረሰ መገፋፋትና መረጋገጥ የሰው ህይወት ማለፉ ይታወቃል። ያን የተመለከተ ዘገባ እየተቀነባበረ ነው፣ እንደደረሰን እናቀርባለን። ከዚያ ቀጥሎ ወደ ያዝነው ዘገባ እንላለን። በኢትዮ ኤርትራ ሰላም ጉዳይ የህዋት አመራሮች ሰላሙን ይፈልጉታሉ የሚል ጥርጣሬና ጥያቄ በኤርትራ መንግስት መሪዎችም የነበረ ቢሆንም በአካል ተገናኝተን ከተወያየን በኋላ ግን ለሰላም ያለንን ከፍተኛ ፍላጎት አረጋግጠዋል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድርና የህዋት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በመቀሌ ከተማ በተካሄደው ሰላማዊ ሰልፍ ያለን እድል ተከባብረን አብረን መኖር ወይም መበታተን ብለዋል ነበር። በዚያ ላይም ማብራሪያ ሰጥተዋል። ሙልጌታ ጽሃ ነው ዝርዝሩን ያቀርበው።
የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎችን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሐሳብ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅደም እንዳለበት ለመግለጽ መሆኑን ተናግረዋል።
እንከባበር ነው ይባላል ማለትስ ነው። ተከባብረን ሀገራችን ወደፊት መሰራት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይበዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት ተላለፈ። የኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይ እንደዛ ነው። በእኩልነት ምንኖርባት አገር ነው የምፈልገው ነው። አንድ የበላይ አንድ ወደታች የሚባል አናውቅም።
ሐሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሐሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል፣ ለታሪክም በድምፅ ተቀርጾ ያለ ነው ብለዋል ምክትል ርዕሰ መስተዳድሩ። ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል።
መሻሻልም ካለ አሻሽለን ለውጥ እናምጣው። አፈረካክሰን አይደለም ወይ ምንም የለም የሚል አይደለም። የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገት የምታወቅ ሀገር እኛ ብቻ ሳይሆን ማለት ነው ሌሎችም የመሰከሩበት አጥፍተህ ለውጥ አመጣለሁ ልትል አይችልም። ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግር ያለው።
በመቀለ ከተማ የተደበቁ ሰዎች አሉ። መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ። ለዚህስ የእርሱ አስተያየት ምንድነው ተብለው ተጠይቋል ለዶክተር ደብረጽዮን። መቀለ እንደ ሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል። ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለህግ እናቀርበዋለን ሲሉ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ህዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑን ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል፣ ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሓት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢህአዴግ አጀንዳ ያቀረበው ህወሓት ነው ሲሉ ተናግሯል። የሰላም ሂደቱ ህወሓት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል።
ኤርትራ መሪዎችም ሳይቀር ያነሳውታል። ግን ይህን ግርም አይደለም የሀገሩ እንኳን ማጥያቄ ስልጣን ስኮ እነሱም ትፈልጋላቸው ይህን ሰላም እስከ ማለት መሄድ ግራም ያጋባል። ከመነሻው ሲገለጥላቸው እነሱም ግልጽ ሆነላቸው። ባለፈው ሰልፍ ሲገለጽ ደግሞ የበለጠ ለሁሉም ከጫፍ ጫፍ ተሰልፎ ሰላም እንፈልጋለን። አሁንም የግድ ነው ህዝቡ ያልተሳተፈበት የሚባል ነገር ሰላም ማምጣት ይህ ብዙ ደም የተፋሰሰበት ወደ ሌላ ደም መፋሰስ ማስገባት ማለት ነው።
በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሓት 13ኛ ድርጅታዊ ጉባኤን ዝግጅት እየተደረገ መሆኑም ዶክተር ደብረጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን ለዘገባው። ቀደም ሲል ጠቆም ወዳደረኩት ዘገባ ነው የምናልፈው። ትናንት የኦኤምኤን ዲሬክተር ጃዋር መሐመድን ለመቀበል በወጣው ህዝብ መካከል በደረሰው መገፋፋትና መረጋገጥ የሶስት ሰዎች ህይወት መጥፋቱ ይታወሳል። ከሰባ በላይ የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል።
አንድ ማንነቱ ያልታወቀ ሰው ዚያው ሻሸመኔ ህዝቡ ከተሰበሰበበት ስቴዲየም ራቅ ብሎ አንድ ማንነቱ ያልታወቀ ሰው ቦምብ ይዟል ተብሎ ዘግናኝ በሆነ ሁኔታ ህይወቱ ማለፉም ይታወቃል። የከተማው አስተዳዳሪ እርምጃውን ማውገዛቸውን ጠቅሶ ሙክታር ጀማል ዘገባውን አድርሶናል።
በጣም ብዙ ቁጥር ያለው የሻሸመኔ ከተማና አካባቢዋ ነዋሪዎች ወደ ሻሸመኔ ስቴዲየም ይጓዙ የነበረው ከፍተኛ የሰው ቁጥር መተፋፈግና መገፋፋት በመፈጠሩ ለነፍስ መጥፋትና የሰው አካል መጉደል ምክንያት ሆኗል። ይህ መገፋፋት ከፍተኛ የደህንነት ስጋትና ችግር እየፈጠረ በመምጣቱ በእንግድነት የተገኙት የኦኤምኤን ዳይሬክተርና ፖለቲካ ተንታኙ ጀዋር መሐመድ ከአካባቢው ባለስልጣን ጋር ስቴዲየሙን በመልቀቅ እንዲወጡ ተደርጓል። ትላንት በዕለተ እሁድ ሻሸመኔ ፌሽታና ድግስ አዘጋጅታ ተገፋፍተው ለአካል ተጎድተው ነፍሳቸው ለጠፋ እያዘነች በከተማዋ ለተፈጠረ ኢሰብአዊ ድርጊት ደግሞ ሀፍረቷን ተከናንባ ውላ አድራለች። በዛሬው ዕለት ከተማዋ ሙሉ በሙሉ ሰላማዊ መንፈስ የሚታይባት ሲሆን ነዋሪዋ ግን የተከናወነው ነገር እኛን፣ ስራችንን፣ ባህላችንን የማይገልጽ ነውር ነው የተከናወነብን ሲሉ ነው የሚናገሩት።
ቦምብ ያዘ ከተባለ ይመታል። ሁሉም ሰው ነው የሚመታ ሰው አታውቅም። እከሌ ነው የመታው የገደለው የሚባል ነው የለው። ሁሉም ሰው ሰሙ ወጣቶች ነው ያለው ሰው ይወጣ ለዛ ምክንያት ይሞት ይሞት።
ግድያ ኦሮሞን አይገልጽም። ኦሮሞ ለነጻነቱ የሚቆም ህዝብ እንጂ ለጥቃትና ህዝብን ለመግደል የሚቆም ህዝብ አይደለም። ከቶም ሸሽመኔ ከተማ ላይ እንዲህ አይነት ነገር ተደርጎ የተልኮ እንትን ነው ብዬ ነው የምገልጸው።
በጣም አዝኛለሁ። በሸሽመኔ ላይ ትላንትና የተከሰተው ነገር በጣም አሳዝኖኛል። የተሰቀለውን ሰው አውርዱልን እስከማለት እስከመለመን ድረስ እግራቸው ስር ወድቀን እስከመለመን ድረስ ነበር። ይሄ ነው ይሄን ነገር የሚያደርገውን አናውቅም። ፊት ለፊታችን ብዙ ናቸው። እንግዲህ ይመስለኛል ይሄን ነገር ያደረጉት የሻሸመኔ ህዝብ ያለበት አይመስለኝም።
በፍጹም የማይገልጸን ማንነታችንንም የማይወክል ነው የሚሉት የምዕራብ አርሲና ሻሸመኔ ከተማ ቄሮ ሰብሳቢ ወጣት ከማል ወልይ።
አሁን ትላንትና በተከሰተው ክስተት ላይ በጣም ነው የምሰማን። እኛ ትላንትና ጠላታችን ሲገል ራሱ ሰው አልገደልንም። ትላንትና ደግሞ እኛ እቺ ጭላንጭል ባገኘንበት ሰዓት እቺን እንዴት አድርገን ነው ጠንከራ አድርገን የምንይዘው ብለን ፍቅር ማደመር ብለን በምንጮህበት ሰዓት እኛ ባልጠበቅነው መስፈር ሰሩብን። እነዚህን እንደዚህ አይነት አጥፊ ድርጅቱን አጥፊ ተደራጅቶ እንደዚህ አይነት ነገር የሚያደርገውን ይህን በአካል ለማቅረብም ዝግጁ ነን።
ቦምብ ይዟል ተብሎ ሲነጋ በነበረው መሰረተ ቢስ ወሬ የሰው ነፍስ አላግባብ መጥፋቱ በጣም አሳዝኖናል ያለው የሻሸመኔ ከተማ ፖሊስ መምሪያ ጽፈት